ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ ወርማችቻችን። ዛሬ አርብ መስከረም 8 ቀን 2012 ዓመተ ምህረት ነው። ፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ መስከረም 8 ቀን 290 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። በየሳምንቱ አርብ የሚቀርበውን ከአድማጮች የደረሱንን መልእክቶች የምናስተላልፍበት ከደብዳቤዎች አምድ ዝግጅታችንን አሰምተን ክፍል 1 ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
በኢትዮጵያ በኮሮና ቫይረስ የተያዘውና በበሽታው የሚሞተው ሰው ቁጥር እየጨመረ መሆኑን በየቀኑ ከሚወጡ መረጃዎች ለማወቅ ተችሏል። መስከረም 7 ቀን ምሽት ላይ የተሰጠው የጤና ሚኒስቴር ዘታዊ መግለጫ በበሽታው የተያዙ ሰዎች ቁጥር 66913 መድረሱን ሲያመለክት የሟቾች ቁጥር 1060 መድረሱን ገልጿል። በዓለም አቀፍ ደረጃ በቫይረሱ የተያዙ ሰዎች ቁጥር ከ30 ሚሊዮን የበለጠ ሲሆን በበሽታው የሞቱ ሰዎች ቁጥርም ወደ 1 ሚሊዮን እየተጠጋ መሆኑ ተነግሯል። በዓለም አቀፍ ደረጃ በበሽታው የተያዙ ሰዎች ቁጥርም ሆነ በሞቱ ሰዎች ቁጥር አሜሪካ ቀዳሚነቱን የወሰደ ሲሆን ህንድና ብራዚል ተከታዮች ሆነዋል። በአሜሪካ 6.8 ሚሊዮን ህዝብ በቫይረሱ መታመም የተገለጸ ሲሆን በህንድ 5.2 ሚሊዮን በብራዚል ደግሞ 4.5 ሚሊዮን በበሽታው እንደተያዙ ጉዳዩን በቅርበት የሚከታተሉ ተቋሞች ዘግበዋል። በቫይረሱ ምክንያት በአሜሪካ 197,697 በህንድ 84,404 በብራዚል 135,331 ህይወታቸውን አጥቷል። ከዚህ ጋር ተያይዞ የተባበሩት መንግስታት የህፃናት አድን ድርጅት ይፋ እንዳደረገው በዓለም ላይ 150 ሚሊዮን ህፃናት ለድህነት የተዳረጉ መሆናቸውና በድህነት የሚኖሩ ህፃናት ቁጥርም በ15 ከመቶ እንዲጨምር ያደረገ መሆኑ ተገልጿል። 42 የሲቪል ማህበራት የሚገኙበት የሲቪል ማህበራት ስብስብ መስከረም 7 ቀን ባወጣው የጋራ መግለጫ በመካከለኛ ምስራቅ የሚገኙ ኢትዮጵያውያን ለመታደግ ርብርብ እንዲደረግ ጥሪ አድርጓል። መግለጫው በተለያዩ የመካከለኛ ምስራቅ አገሮች ለስራ የተጓዙ ኢትዮጵያውያን የሚገኙበት ወቅታዊ ሁኔታ በጣም አስቸጋሪ መሆኑን በተለያዩ ዓለም አቀፍ ሚዲያ ላይ የቀረቡ ዘገባዎች ማረጋገጫዎች ናቸው ካለ በኋላ ከፍተኛ ችግር ውስጥ ያሉት እነዚህ ዜጎች ለመታደግ የተለያዩ ባለድርሻ አካላት ተገቢውን እርምጃ እንዲወስዱ ጥሪ አድርጓል። አገዛዙ በአፋጣኝ መወሰድ ካለበት ተግባሮች መካከል ወደ አገራቸው መመለስ ለሚፈልጉ አስፈላጊ ሰነዶችን ማሟላት ላልቻሉ ዜጎች ጊዜያዊ የጉዞ ሰነድ እንዲሰጥ የሰብአዊ መብት ጥቃት የሚደርስባቸው ዜጎች አስመልክቶ ከሚመለከተው መንግስት ተነጋግሮ ምርመራ እንዲያካሄድ እንዲያደርግ የዝቅተኛ ደሞዝ መጠን የስራ ሰዓትና የስራ እረፍትን መጠን መፍትሄ የሚገኝበት ሁኔታ እንዲፈጠር ሰራተኛና አገናኝ ኤጀንሲዎች በህጋዊ መንገድ መሳታቸውን እንዲቆጣጠሩና ተገቢውን ክትትል እንዲያደርግ ችግር ላይ ወደቁ ዜጎች ወደ ሀገር ከመመለሳቸው በፊት የሚቆዩባቸውን ጊዜያዊ መጠለያዎችን እንዲያዘጋጅ የመልሶ ማቋቋም ስራዎችን እንዲቀላጠፍ ጥያቄ ያቀርባሉ። በዚህ በኩል የሲቪል ማህበራቱ በሚችሉት መንገድ ለመተባበር ቃል ገብቷል። ለተባበሩት መንግስታት ድርጅት ኤጀንሲዎች ለዓለም አቀፍና አገር በቀል የሲቪል ድርጅቶችና ለግሉ ዘርፍም ተመሳሳይ ጥሪ አድርገዋል። የኢትዮጵያ ንግድ ባንክ በብዙ ሚሊዮን የሚቆጠር የውጭ ምንዛሬ ከመመሪያ ውጪ ለግለሰቦችና ለድርጅቶች መስጠቱ ታወቀ። የኢትዮጵያ ንግድ ባንክ በበቃሉ ዘለቅ ይመራ በነበረበት በ2010 ዓ.ም ከግንቦት እስከ ነሐሴ ወር ድረስ ባለው ጊዜ ብቻ ከብሔራዊ ባንክ መመሪያ ውጪ 69 ሚሊዮን ዶላር ለግለሰቦችና ለድርጅቶች እንደተሰጠ ሸገር የተባለው ዜና ተቋም ከባንኩ የተገኘውን ሰነድ ጠቅሶ ዘግቧል። የንግድ ባንኩ ደም ባለው ጊዜያትም የብሔራዊ ባንክ መመሪያ በመጣስ ባንኩ በርካታ ገንዘቦች ማውጣቱ ከተገኘው ሰነድ ማወቅ ተችሏል። በግንቦት ወር 2010 ከመመሪያ ውጪ ባንኩ የውጭ ምንዛሬ ከሰጣቸው ድርጅቶች መካከል ለመለስ ፋውንዴሽን 100,000 ዶላር፣ ለታላቁ ሩጫ 60,750 ዶላር፣ ለዋልታ ኢንፎርሜሽን ሴንተር 500,000 ዶላር፣ ለዩሃ ፕሪንተር 27,000 ዶላር፣ ለብርሃኔ ወልዱ 140,800 ዶላር መስጠቱ ታውቋል። ከአንደኛ በስተቀር ሁሉም የወያኔ ድርጅቶች መሆናቸው የሚታወቅ ሲሆን እነዚህ ዘራፊዎች በተለያዩ ቦታዎችና በተለያዩ ጊዜዎች ከነበሩት ከወያኔ ቡድን ዘራፊዎች ጋር ሲወዳደሩ ከውቅያኖስ ውሃ ውስጥ ጠብታ ውሃ መሆናቸው ግልጽ ነው። በ27 ዓመታት የወያኔ አገዛዝ በመለስ ዜናዊ ትዕዛዝም ሆነ በብሔራዊ ባንክ ተባባሪነት እንዲሁም የወያኔ ቡድን ባለስልጣኖች ተባባሪዎቻቸው በተለያዩ መንገዶች ከ30 እስከ 40 ቢሊዮን ዶላር በላይ ግምት ያለው የኢትዮጵያ ሕዝብ አንጥራሃት መዘርፋቸው በተደጋጋሚ መዘገቡ ይታወቃል። አርብ የወያኔ ፓርላማ አስቸኳይ ስብሰባውን ያደረገ ሲሆን በዚህ ስብሰባ ላይ በጤና ሚኒስቴር በኩል በቀረበው ዘገባ መሰረት ካለው የወረርሽኝ ስጋት አንጻር የኮሮና ቫይረሱ መስፋፋትን ለመከላከል የሚያስችሉ እርምጃዎችን ከግምት ውስጥ የሚያስገባ የምርጫ ስነ ምግባር ደንብና ማስፈጸሚያ መመሪያዎች በማዘጋጀት ምርጫ ተብዮን ማካሄድ ይቻላል የሚል ሐሳብ ቀርቧል። በዚህ ሐሳብ መሰረት የስሙላ ምርጫ በዚሁ ዓመት እንዲደረግ ይወሰናል ተብሎ የሚጠበቁ ሲሆን መቼ ሊሆን እንደሚችል በውሳኔያቸው ይካተታል ተብሏል። በአሁኑ ወቅት በቫይረሱ ስፋት በስፋት በተሰራጨበትና የተያዘው ሰው ቁጥር ከፍ እያለ በሄደበት ሁኔታ የስሙላውን ምርጫ ማካሄድ ከባድ ነው የሚለው አመለካከት እንዳለ ሆኖ አገሪቱ ተፍትቦ የያዟት የተለያዩ ችግሮች በሽግግር ሂደትና በመሰረታዊ የስርዓት ለውጥ ሳይወገዱ የስሙላ ምርጫ ማካሄድ አምባገነን አገዛዙን በአዲስ መልክ በስልጣን ከመሰየም ውጪ አገሪቷ ከገባችበት የተለያዩ ቀውሶች የሚያስገኘው መፍትሄ የለም ይላሉ። አድማጮቻችን የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪ ዝግጅታችን ጋር አብራችሁን ቆዩ። Oh!
አድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ይድረስ ለፍኖተ ሬዲዮ የኢትዮጵያ አንድነት ድምጽ አዘጋጆችና አድማጮች በሙሉ እንደምን ሰንብታችኋል? ብሩም ተቀየረ፣ ባንኩም ወጪ አወጣ። ታዲያ ለብሶዋኑ የኢትዮጵያ ዳዝ ትርፉ ምንድነው? ወያኔዎች እንደሆኑ መቀሌ ብቻ ሳይሆን ብልጽግና ውስጥም እንደከተሙ እናውቃለን። በፊት በር የገባውን ብር በጓሮ በር ተቀብለው ያው እንደለመደባቸው ነጩንም ጥቁሩንም ገበያ ስለተቆጣጣሩት ያገሪቱ ሀብት ንብረት ዛሬም እንዳለ ወድነሱ ኪስ እንደሚፈስ በርግጠኝነት መናገር ይቻላል። ምክንያቱም የብር ኖት ሊቀየር መሆኑን ከማንም በፊትና በላይ የሚያውቀው ወያኔ ራሱ ነው። በልቶም አይጠረቃ ወያኔ ብር ባለበት ቦታ ሁሉ ቅጥረኞችን ማሰማራቱም ያደባባይ ሚስጥር ከሆነ ብሎ አድሯል። ዙሪያው ወንፊት የሆነው ብልጽግና የራሴ የሚለው ዶሴና ሚስጥር እንደሌለው ማወቅ ይቻላል። ለምሳሌ ዛሬም ወያኔዎች በግልጽም ሆነ በውስጥ ተፈክስገው መገኘታቸውን ያጤናል። በብልጽግና መዋቅር ውስጥ በተለያዩ የፖሊስ የመከላከያ ሆነ በሲቪል በሙያ ድርጅቶችና ቢሮክራሲ ውስጥ ተፈክስገው መገኘታቸውን ያጤናል። በባንኩ በውጭ ጉዳይ መስሪያ ቤቱ በጉምሩክና ልዩ ልዩ የመንግስት መስሪያ ቤቶችም እንዳሉ መሆናቸውን እናውቃለን። በርግጠኝነት ለመናገር ይህ ወሬ አጀንዳ ለማስቀየርና ለአንድ ሰሞን ጨዋታ ሊጠቀም ይችል ይሆን እንደሆን እንጂ ሌላ ፋይዳ የለውም ባይ ነኝ። ሌላው ያው ንፋስ እንደሚያስተራምሰው ደመና ባለበት መዋዠቅ ለለመደበት የዋህ ዳያስፖራም ለሳምንት የሚበቃ ጥሩ የወሬ ስንቅ አግኝቷል ባይ ነኝ። ሌላው መረሳት የሌለበት ገንዘቡ ተቀየረ ሲባል አብሮ ሊመጣ የሚችለውን የውጭ ምንዛሪ እጥረትና በውስጥም ያገሪቱ ብር የመግዛት አቅሙ መውደቅና በብዙሃን ኢትዮጵያ ህዝብ ላይ ሊያመጣ የሚችለውን ጫና ነው። ይህ ብቻ ነው እንግዲህ ለህዝቡ ሊደርሰው የሚችል ነገር ቢኖር። ይበንዲ እንዳለ ሆኖ የኢትዮጵያ ህዝብ የሚፈልገው የውሸት ቀለብ ሳይሆን ተጨባጭ የሆነ የስራት ለውጥ ነው። ሰሞኑን ብር ብሎ ለአሜሪካ ውስጥ የታየው የወተት ዝንብም ሌላው የሰሞኑ መነጋገሪያ ሆኖ ሰንብቷል። ተባሮ ሳይሆን ተልኮ መምጣቱን የሚያመለክት አነጋጋሪ ነገር ሲናገርም ተደምጧል። ተልኮውም ለኢዜማ ጤንነት ሳይሆን ለኮሎኔሉ ስልጣን ላይ መቆየት ነው ሊሰብክ የተሰማው። በኔ ይሁንባችሁ ለአብይ 5 አመት ከሰጠነው ወደምንፈልገው ያሸጋግረናል ሲል ተደምጧል። እውነትም አድርባይ ብዙዎቹ ግለሰቡን ሲተቹ አንደኛ ራሱን ችሎ መቆምና በራስ ማደግና መጠንከር ይችላል የሚል ወኔ ኑሮት እንደማያውቅና እንደ አንድ የፖለቲካ ሰው መርህ አላማና ጥርት ያለ አቋምና ስትራቴጂ ይዞ መሄድ እንደማይችል ነው። ለዚያም ነው ስልጣን ባቋረጥ ለማግኘት ሲል ብቻ በመርህም ሆነ በፖሊሲ ሊገናኙት ከማይችሉ የጠባብና ተገንጣይ ኃይሎች ጋር ሁሉ ሲያሻረግድ እድሜውን የፈጀ ይሉታል። ችኩልነቱን ሲገልጹ ሰባቶ ጨጥሎ ሰባቶንም አሳርሮ ጦም አዳሪ ባተሌ ነው ይሉታል። በራሱ ሳይሆን በሰው ተከሻ ተንጠላጥሎ ስልጣን ለቂጥጥ ለማለት ይኸው ዛሬ ለኮሎኔሉ ስልጣን እየተማጠነ ህይወቱን ቀጥሏል። አረ ለመሆኑ እነ በአዴን ኦዴፓና ሌሎች የወያኔ ተለጣፊ ሲል የነበረ ሰው ዛሬ ራሱን የኦዴፓ ተለጣፊ አድርጎ ለኦዴፓ ቀስቀሳ እየሰጠ እንዴት ይገኛል? ሌላው በቲፎዞ ፖለቲካ የሰከረው ዳያስፖራ ይመለከታል። ዳያስፖራው ሁሉም ማለት አይደለም፣ ጠቅላይ ሚኒስትሩ የሚለካው በሚመራው የጎሳ መዋቅርና በሚመራበት የዘረኝነት ርዕዮተ ዓለም ሳይሆን 99 ጊዜ ስለ ኢትዮጵያ ጥሩ በመናገሩና የእግዚአብሔርን ስም በከንቱ በማንሳቱ ብቻ ነው። ዳያስፖራው በተለይም በኢዜማ ግንባር ቀደምትነት፣ በኢሳት አጋርነት፣ በሆዳሙ ምሁር ተባባሪነት የሚዘወረው ክፍል ጥሩ ተናገረ፣ የእግዚአብሔርን ስም መልሶ መላልሶ አነሳ የሚለው ተረት ተረት በጣም ያስመረቅነዋል። ቀጥሎስ ብሎ ጥያቄ ማንሳት በመንጋው ህግ የተከለከለ ነው። ሹሙን መተቸት ክልክል ነው። ከተቸህ አንተ ለነርሱ የማርያም ጠላት ሆነህ ነው ቁጭ የምትለው ማለት ነው። መርኬል የለው ተነጂ በመሆኑም ቁም ነገር ላለው ውይይት የሚበቃ ሰውነትም ሆነ ነገሮችን በሚዛን አይቶና ለክቶ ማመዛዘን የሚችል ህሊና አለው ማለት አይቻልም። ብራምጡ ነጋ በቅርቡ ሲል የተሰማው የለውጡ ኃይል አሁንም ይምራን፣ ቢያንስ 5 ዓመት ከሰጠነው ከምንፈልገው ቦታ መድረሳች እንችላለን፣ ለነሱ መነሻና መድረሻ እንደምንም ብሎ አንዲት ስልጣን ለማግኘት ሲሆን ተከታዩ ደግሞ ለርሱ ሲዘምብ ለኛም ካፊያው ይደርሰናል በሚል ቀቢጸ ተስፋ ነው የሚቋጥነው እንጂ የኢትዮጵያ እና የኢትዮጵያ ህዝብ ካሉበት ችግር ወጥተው በተለይም ብዙሃኑ ቀን እንዲወጣለት ማለትም ፍትህ፣ ሰላም፣ መረጋጋትና ብልጽግና በአገሪቱ ሰፍኖ ብዙሃኑ ተደስቶ እንዲኖር አይደለም። ቀድሞ ነገር የለውጡ ኃይል የሚሉት ቲም ለማና አብይ አይደል የሚባሉት የነበር አነስ ያለው ኃይል ስትልኮ ኮሎኔሉ ብለህ ለማላይ ነበር የምትንጠለጠለው። ታዲያ ኮሎኔሉ ሲሰበር ከማን ልትንጠለጠል ነው ብለህ መንጋውን ብትጠይቀው ጨዋታ አታቆርፍር ነው የሚልህ። የሰው ልጅ በተለይ መሪ ነኝ የሚል ሰው የሚለካው መድረክ ባገኘ ቁጥር በሚሰጠው ዲስኩርስ ሳይሆን በተግባሩ ነው። እየዋሹ መኖር ያስገምታል። ሌላው ስድብና ትችት ለየቀል ናቸው። ትችት የሚፈሩና የማያስተናግዱ ባለስልጣኖች አምባገነን ናቸው። መሪያችን ለምን ተተቸብን ብለው የሚያወግዙም ሆነ የሚከሱ እግረኛ ካድሬዎች ደግሞ የራሳቸው ሳይሆኑ በጥቅም የተገዙ የመንደር ውሻዎች ናቸው። ትናንት በደርግ ጊዜ ቀበሌና እግረኛ ካድሬዎች አገር እንዳሳጡን የምናውቀው ሀቅ ነው። አሁንም ወያኔና ካድሬዎቻቸውና የቀበሌ ሹሞች በቀጣይነት እየገዙን እንዳሉ መሙን ነው። ጉልቻ ቢቀየር ወጥ አያጣፍጥም እንዲሉ የተቀየረው ኮሎኔሉ እንጂ ስርዓቱ አይደለም። ህገ መንግስቱ፣ የክልል ፌዴሬሽኑ፣ የፌዴሬሽን ፖሊሱ፣ የመከላከያ ኃይሉም ሆነ የጸጥታ ኃይሉ ሙሉ በሙሉ እንዳሉ ናቸው። እናስ ለውጡ ምን ላይ ነው? ለውጡ ስልጣኑን ለማራዘም ሲል 99 ጊዜ ኢትዮጵያ ማለቱና የእግዚአብሔርን ስም በከንቱ ማንሳቱ ብቻ ነው። እሱ መሸፈጥ እንጂ ለውጥ ማምጣት አይደለም። ለመጣ ለሄደው ባለስልጣን ሁሉ የሚሰግዱ ምሁራንና ሽማግሌዎች ድሮም ነበሩ፣ ዛሬም አሉ። ይህ አብሮ ተባብሮ አገር ማፍረስና ህዝብ ማመስ የለመደበት ምሁር ደግሞ ይኸው እንደለመደበት ለአዲሱ ሹም እየጮኸ ነው። ሆዳሙ ምሁር ሽማግሌዎች ነንባዮች ደግሞ ዛሬ ላለንበት ችግር ዳርገውናልና ወንጀላቸውን አንረሳም። ዛሬ የወያኔን ስርዓት ለማስቀጠል ሌት ተቀን እየሰራ ያለ ሹም እንጂ አዲስና ህዝባዊ ስርዓትም ሆነ መንግስት ኢትዮጵያ ውስጥ የለም፣ አልመጣም። ኢትዮጵያዊነት ያቸንፋል፣ ጎሰኝነት ይከስማል ሲሉ መህይሳው ከምዕራብ አሜሪካ ደብዳቤያቸውን አጠናቀዋል። የእናንተን ባላውቅም አብይ ሶስት መሪዎችን መስሎ ይታየኛል በሚል መንደርደሪያ ደብዳቤያቸውን ያደረሱን ደግሞ አጉኔ ከአዲስ አበባ ናቸው። እንደምን ሰነበታችሁ የፍነተ ሬዲዮ ፕሮግራም አዘጋጆችና አድማጮች ዝግጅታችሁ ተመርሰጨ በመሆኑ ሁሌንም ማዳመጣው በርቱ ያ የሚከተለው ደብዳቤን ለህዝብ ጆሮ ታደርሱልኝ ዘንድ በትህትና ጠይቃለሁ። አልፎልፎ ደስ ይላቸው ንጉሱ በየመንገዱ ላገኛቸው ሰዎች ገንዘብ ይሰጡ እንደነበር ባውቅም ታድዬ ገንዘቡን ላገኛል ቻልኩም። ገንዘብ መስጠታቸው ግን ውሸት ሳይሆን እውነት ነበር። ያደረጉትም ምጽዋት ገናናው ንጉሳችን ጻሃዩ ንጉሳችን ብለንም ዘመረንላቸው ነበር። ታሪክ ራሱን ይደግማል አይነት ሆኖ ግን ይሄም ታሪክ ከሆነ ከስንትና ስንት ዘመናት በኋላ ዛሬ ደግሞ አብይ የንጉሱ ባህር የተላበሰ ይመስል በፖስታ ያሸገ ገንዘብ ሲሰጥ በሚዲያዎች አይተናል። ምናልባት እሱም የንጉሱን አራያ ለመድገም የተበረታታው አዲስ ገንዘብ በማሳተሙ ገንዘብ በስቶበትም ሊሆን ይችላል። የንጉሱን ባሪ መጫወት ከመጀመሩ በፊት ወደፊት እናቴ ንጉስ ትሆናለህ ብላ ተንብያልኛለችም ብሎ ሳይደብቅ ነግሮናል። የማንኛውም ሰው ምኞት አይከለከልም። እነግዛለሁ ብሎ ማለሙ ወይም እናቱ ትንቢቱን ቢናገሩለትን እኔን ጨምሮ ማንም ለራሱ ጥሩ ይመኛል። በርግጥ ምኞቱ ተሳክቶ አክሊል ተጭኖ በዙፋን ላይ ባያስቀምጠውም በአምባገነን መልኩ ጠቅላይ ሚኒስትሩ ያለ ፍላጎታችን በጭንቅላታችን ላይ ጉብ ብሎብናል ወይ ማዘን አሊያም መታገል ያለብን ይመስለኛል። የገንዘብ መበተኑ ጉዳይ አንድ ትዝታ በአምሮዬ ጫረብኝ። ለምንድነው በኢትዮጵያ ውስጥ መንግስት በተቀየረ ጊዜ ሁሉ ያገሪቷ ገንዘብ ማብሮ የሚቀየረው? በንጉሱ ጊዜ የነበረውን ገንዘብ በደርግ ጊዜ አዲስ ገንዘብ ተተካ። የደርግ ገንዘብ ደግሞ በወያኔ ኢህአዴግ ገንዘብ ተቀየረ። የወያኔም ገንዘብ ዘንድሮ በአብይ ብልጽግና መንግስት እየተቀየረ ይገኛል። ደርግ የገንዘብ ለውጥ ያደረገው የንጉሱን ቤተሰብ አንዳንድ ባላባቶችን ስግብግብ ነጋዴዎችን በቤታቸው ውስጥ ያከማቹትን ገንዘብ ዋጋ ለማሳጣት ነበር ሲሉን ሰምተናል። ወያኔ የደርግን ገንዘብ የለወጠው ሻቢያን ለመጉዳት ነበር ይባላል። አሁን ደግሞ ኮሎኔሉ ገንዘቡን የቀየረው የወያኔን የገንዘብ አቅም ለማዳከም ነው እያሉ የሚቦርቁም አሉ። ኮሎኔሉ ገንዘብ እንደሚቀይር በሚስጥር ይዞት ነበር የሚባለው ሚስጥርነቱ ከሰፊው የኢትዮጵያ ህዝብ ካልሆነ ከወያኔዎች ለመደበቅ ነው የሚለው ምክንያት ዋጋ የለውም። ወያኔዎች የሚሰራተን እያንዳንዱን ሚስጥር ያውቃሉ። የገንዘብ መለወጡ ሚስጥር ተደብቆባቸዋል የሚባለውን በራሱ ስንመረምረው እውነትነት የለውም። እውነታው የወያኔዎች ገንዘብ በዶላር መልክ ካገር የወጣው ድሮ ነው። ምናልባት ግን ሻቢያዎች በወያኔ ላይ ብድር ለመክፈል ኮሎኔሉ ገንዘብ እንዲቀይር ሳይመክሩም አይቀርም የሚለው የብቀላ ሴራ ሲወራ ላዳመጠው ሊጥም ይችላል። ለሚባለው ሁሉ ተቃውሞ ባይኖረኝም የኔ ግምት ግን በወቅቱ በመንግስት ስልጣን ላይ የተከፈሱት ትጉስ ይሁን ፕሬዝዳንት ሊቀመንበር ይሁን ጠቅላይ ሚኒስትር ያምባገነንነት በትራቸውን ጨምደው የመግዛት ፍላጎታቸውን እውን ለማድረግ ነው ብያምናለሁ። የንጉሱ ሲገርመኝ ሰሞኑን ደግሞ የፋሽስቱ መንግስቱን ባህሪ በአብይ ውስጥ ማየት ያስደንቆኛል። ትዕቢተኝነት፣ አዋቂ ነኝ ባይነት እና አምባገነናዊ መመሪያ አሰጣጡም ልክ እንደ መንግስቱ እየዳበሩበት መምጣታቸውን አይቸበታለሁ። አምባገነናቸው እንዳንባል እየፈራን ነው እንጂ ብዙ ማድረግ የሚያስችል መንግስታዊ ጉልበትም እንዳለው ባጋጠመው ሁሉ እንደ ፋሽስቱ መንግስቱ ሲደነፋስተው ይያለው። በቅርቡ መናፈሻ ተሰርቶ ለመርቃት በቀረበበት ጊዜ የታየው ታንክ ሄሊኮፕተርና ወታደራዊ ትዕይንት መልእክት ያለው ይመስላል። ጉልበት ይያያል ነውና አርፈ ተገዛ የሚል መልእክት ሊያምጽ ባቆበቆበውና ነጻነት ለጠማው ህዝብ በማሰማት ወኔውን ለመስለብ የተወጠነ ሴራ ይመስለኛል። ካለበለዚያ መናፈሻና የጦር ትርኢት ምን አገናኛቸው? ለነገሩ ለመናፈሻው ምርቃት ወድር ቀስር አይነት የቦይ ስካውት ሰልፍ መሰል ወያኔን በመድረ ትግራይ አሳይቷል እኮ። በነገራችን ላይ ጉልበት ለንጉሱ ለፋሽስቱ መንግስቱና ለጠባብ ብሔረተኛው ወያኔን ጠቃሚ ሆኖ ዘላለማዊ ያላደረጋቸው እንኳን ባለተረኛው ግልገላም ባገነን አብይ ቀርቶ ከግማሽ ሚሊዮን በላይ የኢህአፓ ባሎችንና ደጋፊዎችን እንደ ከብት ያረደው ፋሽስታዊ መንግስት ከህዝባዊ አመጽ ሊደበቅ አልቻለም። በርካታ የመለስ ባህሪያቶችን ባብይ ውስጥም ካየው ቆይቻለሁ። መለስ ህዝቡን እንደ ትንኝ ከመቁጠሩ የተነሳ የሚያስተላልፋቸው መልእክቶች በአብዛኛው ጊዜ ቀልድ አዘልና ማሾፍ የተሞላባቸው ነበሩ። አብይም መለስን እያደነቀ ያደገ በመሆኑ መለስ ሲሰራቸው የነበሩትን ተንኮሎች፣ ፌዞችና ማጭበርበሮችን ለመውረስ አልተጨነቀም። መለስ ለስልጣኑ ያሰጉኛል ያላቸውን የረጅም ጊዜ ትግል ጓዶችን ከቦታቸው በማን አለብኝ እየነቀለ ሲወረውራቸው አይተናል። ይሄኛውም ድሮ በግል ኑሮዬ ሳይቀር እርዳታ አድርገውልኛል ያላቸውን ወዳጆቹ ላይ ጀርባውን ለመስጠት አልሰነፈም። በፖለቲካ ጥቅም ውስጥ የዘላለም ወዳጅነት ጣላት የለም ይባል አይደል? ያለ ጥርጥር አብይን የመለሰን ማጭበርበር የመዋሸት የማሾፍና በቂም ላይ የተመሰረተ የብቀላ ባህሪ ያለው ባጭሩ ባብይ ውስጥ ንጉሱን መንግስቱንና መለሰን እኔ በግልጽ አይቻለሁ። ምናልባት አባባሌ ቶሎ ሊከሰትላችሁ ካልቻለ አትጨነቁ። ሰውየው የመግዛት ልቤው እስከቀጠለ ድረስ ባብይ ውስጥ ሶስቱንም መሪዎች በሽ በሽ ማየታችሁ አይቀሬ ነው። ንጉሱ መንግስቱንና መለስ ቋት ቀስኪሉን ድረስ ገስተውናል። ያብይም ከነሱ ይለያል ብለን መዘናጋት የለብንም። ንጉሱ ተዋርደው ከስልጣናቸው አመጽወረዱ። ያለ ህዝቡ ውሳኔ ግን በግፍ በፋሽስቱ መንግስቱ እጅ የሚታዘዝላቸው መልኩ ተገደሉ። ነፍሰ በላው ፋሽስቱ መንግስቱ በህዝቡ ወከባና በወታደሩ አልታዘዝም ባይነት አንድ ጥይት እስኪቀር ይለው የነበረው ቴዎድሮሳዊ መፈክርን ወርውሮ አገርን ለጠባብ ብሔረተኞች በትኖ ፈረጠጠ። የመለሳ ወዳደቅ አያምሬ በልካታ ምርክቶች ቢታይበትም ከመዋረዱ በፊት ሞት ፈጥኖ ገላገለው። ይሄኛውም ልብ ከገዛ ለሽግግር መንግስት እድል ሰጥቶ ህገ መንግስቱን በህዝብ እንዲስተካከል አግዞ የኢትዮጵያ ህዝብ የስልጣን ባለቤት ካደረገ ዳግም የሰላም ሽልማት አግኝቶ ታሪክ ሰርቶና ተከብሮ ሊኖር እንደሚችል ከወዲሁ ልተነብይለት እችላለሁ። አንድ ሌላ ምክር ለአብይ ማቅረብ ወዳለሁ። ችግኝ መትከሉን ለጊዜው አቁሞ አጣዳፊ የሆነውን የምቦጭ አረም ማጥፋት ላይ ከፍተኛ ዘመቻ ያካሂድ። ችግኝ መትከል መሪዎች መልካም ስራ ሰሩ ተብለው እንዲታዩ የሚጠቀሙበት የቅስቀሳ መሳሪያቸው ስለመሆኑ ይረዳኛል። ችግኝ ለምን መሪዎች ይተክላሉ ብዬ ተቃውሞ አላነሳም። ችግኙ በተተከለ ጥቂት ሰዓቶች ውስጥ በፍየል ካልተበላ ወይም ከቀናት ብዛት ውሃ ጠምቶት ካልሞተ ይበል ያሰኛል እንጂ ሙግት አያስገባም። ሰሞኑን በዩቲዩብ ስለምቦጭ አንድ ዝግጅት አይቼ ነበር። ለአቅራቢው ኮሜዲያን እሸቱ ምስጋና ይግባውና ቀደም ሲል ስለምቦጭ ያለኝ ግንዛቤ ውስንና የተሳሳተም ነበር። እንቦጭ የገባውን በጣና ሐይቅ ላይ ብቻ ይመስለኝም ነበር። ለካስ በኢትዮጵያ ውስጥ ያልነካቸው ወንዞችና ሐይቆች ጥቂት ናቸው። መንግስት አልባ የሆነ ወገን ሙከራዎች ይህን አስደንጋጭ አደጋ ለማጥፋት ቢሞከርም ውጤት አላስገኘም። ፋታ የሚሰጠውን ችግኝ ተከላ ለጊዜው አቁሞ ወደ እንቦጭ ሊዞር ይገባዋል። ቀደም ሲል ከኦሮሞ ወደ አማራው ክልል ሲተጉዞ ሙከራውን ያደረገው ቡድን ምንም እንኳ መሪዎቹ የፖለቲካ ቁማር ቢጫወቱበትም በእውነት እርዳታውን ያደረገው የደሃ የኦሮሞ ወገንን ማድነቅ ይገባል። ፖለቲከኞቹ ቀመራቸውን ለመስራት ወደ አማራው ክልል ሲጓዙና አፍንጫቸው ስር ለምቦጩ የኦሮሞን ወንዞችና ሐይቆች እየወረሩ እንዳሉ ካላወቁ የሸቱን የዩቲዩብ ዝግጅት እንዲመለከቱ እመክራለሁ። ሰላምና ጤና ለሁላችንም ይሁን ሲሉ አጉኔ ከአዲስ አበባ ደብዳቤያቸውን አጠናቀዋል። ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ ፕሮግራም አዘጋጆች በቅድሚያ የከበረ ሰላምታዬን አቀርባለሁ። አገራችን ኢትዮጵያ በዘረኞች ሴራ በተመሰቃቀለ ሁኔታ ውስጥ ያለች ስለ ፖለቲካ ፍልስፍና የማይደረግ የማይጻፍ የማይነገር ነገር የለም። ፖለቲካ ውሸትና መጠላለፍ ነው የሚሉ ወገኖችን እንሰማለን። ውሸቱ ግን ፖለቲካን ውሸት ነው ከሚል ድምዳሜ መድረስ ነው። ፖለቲካንና ኮረንቲን በሩቁ ነው፣ ስለዚህም ነጻ ሰው ሆኖ መኖር ነው የሚሉ ወገኖችም ጥቂት የሚባሉ አይደሉም። እነዚህን ደግሞ ፖለቲካ ሀገር፣ ፖለቲካ ህይወት ነውና ማንም ሰው ከፖለቲካ ነጻ ሆኖ መኖር አይቻልም ብሎ እቅጭል መንገርም ተገቢ ነው። በዘመኑ ከሚታየው ዘረኞች፣ ጠባቦችና ጽንፈኞች አንጻር ገምግሞ ፖለቲካ እንዳረመናዊ ተግባር ስሎ ማስቀመጡም ስህተት ነው። እነዚህ ቡድኖች የፖለቲካ ነቀዞች እንጂ እውነተኛ ፖለቲከኞች አለመሆናቸውንም መረዳት ይገባል። ስለ ፖለቲካ ፍልስፍና እንነጋገር ከተባለ ፖለቲካ እንደ ልብ ወለድ ድርሰት እንደተፈለገ የሚደረትበት ወይም እንደተፈለገ የሚነገርበት ውሸት ሳይሆን ጥበብ ነው። እድሜ ጠገብ ከሚባሉ የትምህርት ዘርፎችም ውስጥ በግንባር ቀደምትነት ተጠቃሽ ነው። እነ ፕሌቶ፣ ሶክራትስ፣ አሪስቶትል ወዘተ ቀደምት የዘመናቸው የፖለቲካ ሳይንስ ምሁራን እንደነበሩ ታሪካቸው ይመሰክራል። ለዚህም ነው አሪስቶትል የፖለቲካ ሳይንስ አባት እስከመባል የደረሰው። أن إزانا لاريبالا زرع عقوب لبن رنجل عزئي تيودروس عزئي منيليك وزتا يزمناتشو تللك بولتيكا نيوشنجي اندى زمنو زرع نيوشن نطباوش بولتيكا قلت چرچاريوش جال نبارو زمناوي يبولتيكا فلسفنا بيتو بيامدر من نقاقريانا متاقيا موني جمارو بأفراز عيبتو سلساوتشو بأيها بوتو للدمونون مكاد أي تشالم سلا بوليتيكا فلسفنا باقراتشن اجيك يتزابونا يتطرسو الردادوشن بتككل مرداد اي تشال زند يبوليتيكا فلسفنا من دنو كميلو تياكي من نساتن مرادكو يبوليتيكا فلسفنا وي من الفاسر اندمان نيوم يتمهر تزرف علامة يزد تكرتنا زديارلو يتمهر تزرفنو ياغرنا يهزب چكروشن من نقاقريا موايا يتقروشن من سئينا وطيت مفتيوشن بيفرجات شو يليو هزا چباچ ونطاوشكار يام مزازنو ماس قمت يميشالبت يوك الزرفنو يتقرت اكتاة شو مياغر اللوالا وينات يزيقوشن عندنات ماتناكر يسوليج سلام سباوينا ديمقراسي مفتو چالمن مقادة بيكبرو بلو يمواقتال نسانت فتهنا كلنات لسوليج كلو لما نم بمنم يما يشرارفو مبتوشنا شو ميلال فتهوي يهبت كففل زيقو تشلو بفلقو ببوتا بميشلو تيسرازف يمساتف هبت يمافرات النايمان ورمبت علاج شو بهقفيت هلوم يسوليج اكلنو وزتا يميلو مقتوشن اقرابي يأوك اتزارفنو كزيان صار يبوليتيكا فلسفنا درجاوني طبق دانينات فته نصانت فتهاوي يهبت كففل قنبي هساب النات اقبارات لهزواوي سلطان اون مهوني شلزند عدراون لمهوران يميسات مهونون مزنگات اي تشالم يغن اون يميونو وغني ساتمار استمرهنيال لانتنا لاغره اللونا ممچاچت كغننن يميل سنونا لهزب هزباوي مهوران بالو باچو اقاراتنا برتساب وست مهونون مرداتي قبال አብዛኛው የተማሩ የሚባሉት ኢትዮጵያውያን ተወካሽ የሚሆኑት ከዚያን ጻር መሆኑንም ልብ ይሏል። እነዚህ ነው አገራችን በዘረኝነትና ጽንፈኝነት ወጀብ እየተደበደበች ስትመጣ ሞራል ለጥፋቱ እንጂ ለግንባታው አስተዋጽኦአቸው አነስተኛ ነው እየተባለ ትችትና ወቀሳ የሚሰነዘርባቸው። የፖለቲካ ፍልስፍና የሰው ልጅን ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ፣ ስነ ልቦናዊና ታሪካዊ ሁኔታዎችንም እየመረመረና የገመገመ መፍትሄዎችን ያመነጫል ተከረኛውን ከተሳሳተው አዋጭውን ከማዋጣው መንገድ ይለያል ሀገራዊና ህዝባዊ ችግሮች መፍትሄዎችን ለማምጣት የጭንቅላት ፍጭት ወይስ የጥንቻ መፈርጠም ክርክር ወይስ ሁከት እውነት ወይስ ውሸት ህዝባዊ መፈቃቀር ወይስ መጣላት መተባበር ወይስ መነጣጠል ወዘተ በህዝብ ባህሪያት ውስጥ መጣናት ያለባቸው ናቸው የፖለቲካ ፍልስፍና ዘረኝነትን ጠባብነትን አካባቢያዊነትንና ጽንፈኝነትን አጥብቆ የሚጠላቸው መሆኑን እንደ ንድፈ ሐሳቢ ግንዛቤው አበክሮ ያስተምራል። ምክንያቶቹ ደግሞ ጸረ ሀገር፣ ጸረ ህዝብ፣ ጸረ ዲሞክራሲ፣ ጸረ ሰላምና ጸረ ልማት ስለሆኑ ብሎ ምክንያቶቹንም ይደረድራል። የፖለቲካ ንድፈ ሐሳብን መጥፎም በጎም የሚያደርጉት የፍልስፍናው ተዋናዮች ወይም ፖለቲከኛ የሚባሉት ግለሰቦችና ቡድኖች በተግባር ሲያውሉት አላማና ግባቸውን ሲጠነስሱና ወደ ትግል ሜዳው ሲገቡ የሚከውኗቸው ናቸው። ለዚህ ማሳያ የ1960ዎቹን ትውልድ ለንጽጽር ማቅረብ ግድ ይላል። ኢትዮጵያ ሀገራችን እጅግ አስከፊ በሆነ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ችግሮች ውስጥ የገባች ሀገር እንደነበረች ማንም ሊክደው የማይችል የዚያ ዘመን እውነት ነበር። ታዲያ ለዚያ ዘመን ውስብስብ ችግሮች የዘመኑ ትውልድ ምን አይነት መነሻ ሐሳቦችን መድረሻ ገቦችን አመንጭቶ ነበር ብሎ መመልከት ይበጃል። ያባና የዚያ ዘመን ትውልድ መሪላራሹ ህዝባዊ መንግስት የህግ የበላይነት በተግባር የብሔር ብሔረሰቦች እኩልነት በዲሞክራሲያዊ መንገድ ይፈታ የሃይማኖት እኩልነት በተግባር ይረጋገጥ ሐሳብን ጠንስሶ እውን ለመሆናቸው ታግሏል። እነዚህ የፖለቲካ አስተሳሰቦች የኢትዮጵያውያን ህዝብ ዳር እስከ ዳር ያነቃነቀ እንደነበር ማንንም የሚስተው ጉዳይ አይደለም። የኢትዮጵያው ትውልድ ሐሳብና ወጥን እንዲሁም ግብ የኢትዮጵያን ታሪክ በህዝብ ለህዝብ ግንኙነት የስነ ልቦናዊ አንድነትን ባህላዊ ተሰስሮችንና የህዝብ ፍላጎቶችን ከግምት ውስጥ ያስገቡ በመሆናቸው ህዝባዊ ቀበልነት የነበረቸውና ዛሬም ያላቸው ለመሆኑ መስከረነቱን ሰጪ ተግባር ነው። ከዚህ ሁኔታ በመነሳት የዚያን ትውልድ ወቃሾች የስህተትን ቁልጭ አድርጎ ያሳያል። አንዳንድ በዘመናቸው ቆርጥ ያላቋም ይዘው ያልነበሩ ወይም በባንዳነቱ ጎራ ተሰልፈው የነበሩ የኢሃፓው ትውልድ ስሜታዊ ነበር፣ ከኢትዮጵያ ተጨባጭ ሁኔታ ያፈነገጠ ነበር፣ ያልተጠናና በብስለት ያልተፈተነ ርዕዮተ ዓለም ተከታይ ነበር ለሚሉ ወገኖች ቡድኖች ተሳስተዋል የሚላቸው የዚያ ዘመንም ሆነ የዛሬው ኢሃፓ በህዝብ የተቀፈና የተደገፈ መሆኑን ያረጋግጣል። የኢሃፓው የፖለቲካ አስተሳሰብ መነሻው መዳረሻና ግቡ በዲሞክራሲያዊ ስርዓት የምትገነባ ኢትዮጵያን አልሞ ነበር። የዜጎቿ ንጻነት፣ እኩልነት፣ ፍቅር የሰፈነባት ኢትዮጵያን መገንባት ነበር። ይህ ሐሳብ ዛሬም ትውልድን ተሻግሮ የዛሬውን ትውልድም ወርስ ሆኗል ማለት ነው። በሌላ በኩል በ60ዎቹ ቀደም ብለው በኤርትራ የተቋቋሙት ጀብሃና ሻቢያ፣ በ60ዎቹ የተፈጠሩት ወያኔ፣ ከዛ በኋላም እንዲሁ ኦነግ፣ የዛሬዎቹ ኦፌኮ የሐሳብ ውጥናቸውና ግባቸው ተመሳሳይ ነው። የብሔር ብሔረሰብ መብት እናስከብራለን ብለው የወጠኑት ሐሳብ ከኢትዮጵያ ታሪክ፣ ከኢትዮጵያውያን ስነ ልቦና፣ ባህላዊ መስተጋብርና ከእውነት በተጻራሪ የተወጠኑ በመሆናቸው መርዛቸው እስከዛሬ ሊለቀን አልቻለም። በኢትዮጵያ ቀኝ ተገዛን። ኢትዮጵያ የምትባል ሀገር ከመቶ ዓመታት ያለፈ ታሪክ የላትም። ያዳምና ሔዋን ልጆች ነን ከመሆን ያለፈ ተመሳሳይና የጋራ ታሪክ፣ ስነ ልቦና፣ ኢኮኖሚያዊና ባህላዊ ትስስር አንድነትም የለንም። መፍትያችንም መገንጠል ብቻ ነው እስከማለት የደረሰ ጽንፈኛ አስተሳሰብ ማያዝ ብቻ ሳይሆን ስለ ኢትዮጵያና ኢትዮጵያዊነት ብርቱ አስተሳሰብ ያላቸውን ግለሰቦችና ቡድኖች ጠላት ብሎ እስከመፈረጅ የደረሰ ጸረ ኢትዮጵያና ኢትዮጵያዊነት ህመም የተጠናወታቸው ናቸው። ስር የሰደደ የህዝብ ለህዝብ ትስስር ለመበጣጠስ ዘመቻ የከፈቱ ናቸው። ፍቅርን በጥላቻ የለወጡ፣ ከሀገራዊ አንድነት ይልቅ መበጣጠስን፣ ከዴሞክራሲ መርህ ይልቅ ጸረ ዴሞክራሲ መርህን የመረጡ ናቸው። ከኢትዮጵያውያን ጋር ከመተባበር ይልቅ ከኢትዮጵያ ታሪካዊ ጠላቶች ጋር መሞዳሞድን የመረጡ ናቸው። ሁሉም የአስተሳሰብ ድሆች ናቸው። የፖለቲካ አስተሳሰብ ድህነት ለኢትዮጵያም ሆነ ለኢትዮጵያ ህዝብ የማይጠቅም መሆኑን በተግባር ተመልክተናል። ከእንግዲህ እነዚህ የአስተሳሰብ ድሆች ከኢትዮጵያ ፖለቲካ መድረክ በቃችሁ ሊባሉ ይገባል። ከእንግዲህ ኢትዮጵያ መመራት ያለባት የፖለቲካ አስተሳሰብ ሀብቱና ልምዱ ባላቸው ኢትዮጵያውያን መሆን አለበት። ለዚህ ደግሞ ሁሉን አሳታፊ የሆነ የሽግግር መንግስት መመስረት ለነገ የማይባል የዛሬ ተግባራችን መሆን አለበት ሲሉ ደስታ ሙሉነ ከደብረ ብርሃን መልእክታቸውን አጠናቀዋል።
ተናስተልኝ የፍኖተ ሬዲዮ አዘጋጆች ይያልኩኝ ወደ አርስቴ ገባለው። የመደመር ፍልስፍና ውጤት የህዝብ ልቂትና ፍጅት ነው። የውያኔ ስርዓት በመለሳ ቤታዊ ዲሞክራሲ ፍልስፍና ኢትዮጵያን ለማጥፋት፣ ህዝብን ለመከፋፈልና ለመለያየት፣ እንዲሁም የአንድ ቡድን የፈላጭ ቆራጭነት የህዝብ ሀብት በመዝረፍና በማግበስበስ ጥቂት ቱጃሮችን በመፍጠር ባካበቱት ሀብት የስለላና የመከላከያ ጦራቸውን በማጠናከር ሌላውን ለመቆጣጠር የስልጣን ዘመናቸውን ለማራዘም ሲጠቀምበት ነበር። ይህ የመለስ ፍልስፍና የሆነው የአብዮታዊ ዲሞክራሲያዊ ፍልስፍና ተቃዋሚዎችና ለመደምሰስ ያንን ሐሳብ የሚቃወሙ ሁሉ የህይወት መስዋዕትነት የሚከፍልበት፣ ወህኒ የሚጣልበት፣ ከሀገር የሚሰደድበት እና በአገሩ መብት የሌለው ዜጋ ሆኖ በባርነት የሚኖርበት በመሆኑን ያለፉት 27 ዓመታት ምስክር ናቸው። የመለስ አብዮታዊ ዲሞክራሲ ተቀይሮ በአብይ የመደመር ፍልስፍና መተካት። የወያኔ አምባገነኖች ወደ መቀሌ ከተጓዙ በኋላ ደግሞ ስርዓቱ ሳይቀየርና የወያኔው ህገ መንግስት ተብየው እንዳለ ሆኖ በሌላ ወያኔን 27 ዓመታት ሲያገለግል የኖረው ኮሎኔል ሎሌነት ሲበቃው በተራው ደግሞ ለውጥ መጣ ተብሎ በተቀነባበረና በውጭ ኃይሎች ቡራኬነት ስልጣኑን ተቆናጠጠ። የኢትዮጵያ ስም ደጋግሞ በመጥራት የአብይ ቄሮ አመጣጥ ድራማ ብዙ ኢትዮጵያውያንን ያማለለና የተሳሳተ መስመር ደጋፊ እንዲሆኑ ማድረጉ ይታወሳል። አብይ ባፈጮለነቱ ከሰማይ የተላከ ቅዱስ እስኪመስል ድረስ ውደሳውን አድናቆቱ ለራሱ አብይ ከገመተው በላይ ሆነበት። እስኪታዘባቸው ድረስ ዘጥ ሲሉ ሲያመልኩበት ቢቆዩም አመትም ሳይቆይ እውነተኛው ማንነት መገለጹ ሲጀምር ከበው ማውገዝ ከበራቸውና አንገታቸውን ያስደፋቸውና የሚሉትን እስኪያጡ ድረስ ግራ ተጋብተው ከርመዋል። የተነሳበትን ዓላማ በሚፈልጋቸው የራሱ ሰዎች እያስፈጸመ ህዝብ ሲያግሮም ርምና ሲቆጣ ደግሞ አልሰማሁም አልነበርኩም እያለ በህዝብ ልቂት ሲያሾፍና ሲቀልድ ታይቷል ተሰምቷል። የመለስን አብዮታዊ ዲሞክራሲን የተካው ደግሞ የአብይ የመደመር ፍልስፍና ደግሞ በተመሳሳይ ይዘት ቀጥሏል። የመደመር ፍልስፍና በሚል በውያኔ ስልጣን ዘመን ራሱ ሲያሳስርና በደህንነት ስልጣኑ ሲያሳድዳቸው የነበሩትን የኦነግ አባላት ከያሉበት በማሰባሰብ ወደ አገር ቤት በድል አድራጊ መንፈስ እንዲገቡ አድርጎ በማሰባሰብ ከአስመራ የገቡትን የኦነግ ሰራዊት ከነትጥቃቸው ወደ አገር ቤት እንዲገቡ በመደረጉና እንዲጠናከሩ በሩን ሁሉ ከፍቶ በማድረግ ኦሮሚያ ክልል በሚባለው ተሰማርተው ከመደበኛው ጦር በላይ መብትና ስልጣን ተሰጥቷቸው ኢትዮጵያን ለማጥፋት በግልጽ ሲያሰሩ ራሱ አብይና ፓርቲው ካንድም ሁለት ሶስቴ ከዚያም በላይ አብሮ ለመስራት ሲፈራረሙ በሚዲያ በተደጋጋሚ አይተናል። አብይና ፓርቲው ኦነግ 18 ባንክ ሲዘርፍ አይቶ እንዳላየ ሰምቶ እንዳልሰማ ሆኖ የህዝብን ገንዘብ ዛሬ ሀገር ለሚያተራምሱትና የህዝብ ልቂት ለሚፈጽሙት ኦነጎች እንዲዘርፉ ተባብሯል። ኦነግንና የጆር ኦመን የተባለው የሽብር ማካሄጃ ሬዲዮ ጣቢያና ቴሌቪዥን ጣቢያ በገንዘብ ረድቷል። ዛሬ እነ ጆር በስልጣን ሽኩቻ ልባቸው አብጦ 4 ኪሎ እንገባለን ሲሉ ተደናግጦ የራሱን ስልጣን ለማዳን ሲል ቢያስራቸውም ከአንድም ሁለቴ ከፍተኛ ህዝብ ልቂት ሲፈጽም አንዴም ብሔራዊ ሀዘን እንዲታወጅ ሳያደርግ በዝምታ አልፎታል። በጥቅምቱ የጆር ተከብብ ያለው ጥሪ ሳቢያ 86 ኢትዮጵያኖች በዘራቸውና በሃይማኖታቸው ሲታረዱ በእሳት ሲጋዩ ከሰምታቱ በኋላ አብይ በቴሌቪዥን ቀርቦ 40 ኦሮሞ 10 አማራ 3 ወላይታ 1 ስልጤ ይህን ያህል እስላም ተገድለዋል በማለት ሙታልን በዘር ሲዘረዝርና ሲቀልድ እጅግ ልብ የሚያደማ ንግግር ሲያደርግ ተደምጧል። ከሰባት ወር በኋላ ደግሞ ከበፊቱ በባሰና በተቀነባበረ መንገድና እጅግ ዘግናኝ ሁኔታ በተለያዩ የኦሮሚያ ክልል ውስጥ በመቶ የሚቆጠሩ አማራዎች ታርደዋል፣ ተቆራርጠዋል፣ ቤት ንብረታቸው በእሳት ጋይቷል፣ ተፈናቅለዋል። በሃይማኖታቸው ሰበብም የጉራጌ፣ ወላይታ፣ የኦሮሞ ወዘተ ተወላጆች ጭምር በኦርቶዶክስ እምነታቸው ተገድለዋል። አብይና ባለስልጣኖቹ ግን ለሐጫሉ ሞት ብቻ ሲያለክሱ መናፈሻው ድልድይ ትምህርት ቤቶች ሲሰየምና በወርቅና በከበሩ ድንጋዮች ሐውልት እንደሚያሰሩለት ሲናገሩ የኢትዮጵያ ኤምባሲዎች ለሐጫሉ ብቻ እርዳታ ሲያሰባስቡ በመቶዎች ለሚቆጠሩ በሻሸመኔ፣ ዝዋይ፣ አርሲ፣ ነገሌ፣ አዳሚ ቱሉ፣ ባሌ፣ ጅማ ወዘተ ለታረዱ ነፍሰ ጡር ልጆች አዛውንቶችና አይናቸው ለተጎለጎለው ለተቃጠሉትና ሬሳቸው ለተሰቀለው አማሮች ኦርቶዶክሶችና እንዲሁም የጉራጌ ወላይታ ኦሮሞ ኦርቶዶክሶች የሐዘን ቀን ሳይታወጅና በቂ የዜና ሽፋን ሳይሰጡ አገሩ ሁሉ በሳት ጋይቶ ህዝብ ተፈናቅሎ በየቤተክርስቲያኑ ከወር በላይ ተጠልሎ ሲሰቃይ በዝምታ አልፏል። ይህንን ጭፍጨፋ የዘግቡበትን እና የዘገቡት ነፃ ሚዲያ እንደነ አስራት ሚዲያ ጋዜጠኞች አስሯል። እንዲያውም የህዝብን መንፈስ አቅጣጫ ለማስቀየር አባይ የግድብ ውሃ ላይ እንዲያተኩሩና አያ ሆሆ እንዲጨፍሩ አስደርገውታል። ህዝብ ከታረደ ከተጨፈጨፈ የአባይ ግድብ ጥቅም ለማን ነው? እስቲ ንገሩኝ። የመደመር ፍልስፍና ውጤት ምንድን ነው? የመደመር ፍልስፍና ውጤት ላይውን ሁሉንም ያካተተ በሚመስል ማለትም ገዳይና ተገዳይ፣ አጥፊና ጠፊ፣ ኢትዮጵያዊና ጸረ ኢትዮጵያዊ፣ በስባሽና ተበስባሽ፣ ዘራፊና ተዘራፊ፣ በዳይና ተበዳይን አካትቶ የሚሄድ አድርጎ ሲያቀርበው የቅራኔን አፈታት የካደ ኢሳይሳዊ አካሄድ መሆኑን ለመገንዘብ አዳጋች አይደለም። በውስጡ ግን ሌላውን ኢትዮጵያዊ የሚያዘናጋ መልኩ እየተነገረ በተግባር ግን የባለተረኛው አገዛዝና የሚያሰፍን ህዝብን ከህዝብ የሚከፋፍል ኢትዮጵያዊነትን የሚከተሉ ዜጎችን በየሰበቡ የሚያጠፋበትና የሚነድበት የዘር አገዛዝን በማጠናከር ወያኔ ጀመረውን ጸረ አማራ አቋም በማስቀጠል አማራውን ማዳከም፣ መሪዎቹን መግደል፣ ባለተረኛው በራሱ ለሌሎች የአማራውን አመራሮች ተክቶ ህዝቡን ለጥቃት ማጋለጥ ገፍቶበታል ቀጥሏል። እጅግ የሚያሳዝነው ምሁርነን ባዮች ያብይን የመደመር ፍልስፍና ለስልጣን ፍርፋሬና ለግል ጥቅም ሲሉ በመቀበል ሀገራቸውን ለከፋ አደጋ በማጋለጥ ሲያዘጠዝጡ መታዘቡ ያሳፍራል ያማል። እነሱም እንደነ ዶክተር ዜሮ፣ ዶክተር ጌታቸው በጋሻው የተባሉና ዶክተር ብርሃኑ ነጋ፣ ብርሃኑ መሸ የሚባል አለቅላቂ የህዝብ ጠላት የምዕራብ አገሩ ቀጠራቸው ግለሰቦች ናቸው። ያብይ የመደመር ፍልስፍና ውጤት የተቃዋሚውን ኃይል የሚያዳክምና የሚከፋፍል፣ የባለተረኛውን አገዛዝ ለፍጹም አምባገነንነት የሚያመቻች፣ የወያኔን ስርዓት በሌላ አምባገነን በማስቀጠል ህዝብን መከፋፈል፣ ተከላካይ የሌለውን ህዝብ በተደጋጋሚ በጽንፈኞች የዘር ማጥፋት ወንጀል ሰለባ ያደረገና ማብቂያ የሌለው ጭፍጨፋና እልቂት ውጤት ነው። ምን መደረግ አለበት? መሆን ያለበት የስርዓት ለውጥ ማድረግ፣ ህዝብን የስልጣን ምንጭና ባለቤት ማድረግ፣ ከፋፋይና ህዝብን የሚያለያየውን የክልል የጎሳ የፖለቲካን ማጥፋትና የኢትዮጵያ ህዝብ የመከረበትን ያጸደቀው ህገ መንግስት ማጽደቅ፣ ለዲሞክራሲያዊ ስርዓት መመስረት የሚያረጋግጠውን ሁሉን ያካተተ የሽግግር መንግስት በመመስረት ኢትዮጵያን ማዳን ብቻ ነው። ደገና ደግሞ አለው መሆን ያለበት የስርዓት ለውጥ ማድረግ፣ ህዝብን የስልጣን ምንጭና ባለቤት ማድረግ፣ ከፋፋይና ህዝብን የሚያለያየውን የክልል የጎሳ ፖለቲካን ማጥፋትና የኢትዮጵያ ህዝብ የመከረበትን ያጸደቀው ህገ መንግስት ማጽደቅ፣ ለዲሞክራሲያዊ ስርዓት መመስረት የሚያደርገውን ሁሉን ያካተተ የሽግግር መንግስት በመመስረት ኢትዮጵያን ማዳን ብቻ ነው። ይህን በመገንዘብ መስሎህና ተሳስተህ የአብይ ዘረኛ አገዛዝ ደጋፊ የሆን ሁሉ ነግ አብይ ከተጠቀመ በኋላ በአንተም እንደሚመጣ አውቀህ ተጸጽተህ ወደ ህዝብ ጎራ እንድትመለስ፣ በኢትዮጵያዊነትም ቆመህ አገርህን እንድታድንና ህዝብህን እንድትታደግ ጥሪ እናቀርባለን። ማጠቃለያ፣ የመደመር ፍልስፍና በማለት ያጭመርባሪው የዘረኛው የባለረተረኛው የአብይ አገዛዝና የአብይ የመደመር ፍልስፍና ውጤት ባለፉት ሁለት ዓመት ካየነው የህዝብ እልቂትና የዘር ማጥፋት ጄኖሳይድ ወደፊትም በባሰና እጅግ የከፋ የዘር ማጽዳት ፍጅት ተከትለው የሀገር ውድመት እንደሚቀጥል ምንም ጥርጥር የሌለው የተረጋገጠ ነው። ገና ካሁኑ በግድያ ተጠርጥረው የተያዙትን የኦነግ አባላት በዋስ እየፈታ ጥቂት የታሰሩ የወያኔ ባለስልጣኖችንም በዋስ እየለቀቀ ነው። የህገ በላይነት ፍትህ በመደመር ፍልስፍና ቦታ የላቸውም። ስለሆነም ይህን አዲስ አምባገነን አገዛዝ ለመጣል ተነስ፣ ኢትዮጵያን እናድን። ኢትዮጵያ በጀግኖች ልጆቿ ታፍራና ተከብራ ትኖራለች። ድልበትግል ከዚራ ከቺካጎ እግዚአብሔርን አመሰግናለሁ።
አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
በሸና ቸ ሞቱ በሸናቸ በሸናቸ ሞቱ ተረት ተረት ከባለ ብረት ሊያጠጣን የባወት በሸናቸ የዚያ ትውልድን ገንድ እውነቱን የፋቅን ጥቁር በመለቅለቅ ደፋፍረን ብንጓዝ አቁም በመደበቅ ፍትህ አላገኘ እንኳን የሰው ደም የውሻም ደም አይደርቅ በሸናች አው ቀን ቀኑንም ጥሎት መፋረዱ ላይ ቀር አቁሞ ከችሎት ዛሬ ደከመ ቢለማመጥ የጠገበ ወጥ ቢረክ ጊዜው ዛል እንጂ ከአቁም አይመለጥ በሸናች ሞቱ ተረት ተረት ከባለው ምን አይነት ተረት ነው ትውልድን የሚያረስ ትውልድን የሚያወርድ እንኳንስ በሚወሰን አልተባለም በደል ደም የተነከረን እጅን የሳሙ በሸሞቱ እያሉ መሰረት ምንድነው ጥቅሙ የግማሽ ሚሊዮን ህዝብ የተረገፈው እሁን ኮሎኔልዬ በሁለት ፊደላት በቸሸ ምክንያት ነው ለሁለቱ ፊደላት ለቸሸ ተብሎ ሶጎዳን አይጣላል በጥይት ተገሎ ተረት ተረት ከባለ ብረት ሊያጠጡን የባቡት ደርግ ጎዳና ረፍርፎ የጥይቱን ዋጋ ደፍሮ የጠየቀው ቸናሽን ፊደላት የአባ ሰርቆት ነው አልያም ያጣድፍ የነበር የዛን ትውልድ ሞት ከደርግ ጅጅ ፈልግቆ ሜሶን ደብቆት ተረት ተረት ከባለ ብረት ሊያጠጡን የባወጡት ለቸናሽ አልሞትንም እምብኝ ብለን እንጂ የፊውዳሉን ስርዓት እምብኝ ብለን እንጂ ለፋሽስት መገዛ እምብኝ ብለን እንጂ ለዘረኛ ማደር እምብኝ ብለን እንጂ ለስልጣን ለወንበር ማፈራረስ አገር ኢትዮጵያን መቸርቸር ለቸናሽ አልሞትንም መስዋዕትነትን ደፍረን ወሰድነው ጥፍራችን ሲነቀል አምቀን ይቻልነው ወፌላላ ደብሰን የተበጣጠፍነው የተሰለፈነው የህዝብ ልጆች አካል ለጅብ የተጣለው የህዝብ ልጆች አካል ለጅብ የተሰጠው የህቶቻችን ጡት በፋሽስት ካድሮች የተቆራረጠው ከደርግ ጽፈት ቤት ማዕከላዊና ከርቸሌ ያለም በቃኝ የተንጠለጠነው እውን እርሶ እንዳሉት መቼሸ ምክንያት ነው ጋሰር ከፎብን ጫውተነትን ሶብን የተቀጣጠነው ለሸለሸ ሳይሆን የመሬት ላላሽ ህዝባይ መንግስት የብሔረሰብ ጥያቄ አንግበን ነው ክብር ኮረኔሌ ዛሬ የጨበጡት በትረ መንግስቱ የተቀመጡበት ከኛ ትውልድ አካል ጥፍርና ስጋ ቆዳ ደም አለበት ለቸናሸ ብለን አልተንጠለጠልንም ህይወት አልከፈልንም መስዋዕትነትን ደፍረን የወሰንነው ጥፍራችን ሲነቀል አምቀን የቻልነው ወፌላላ ገብተን የተንጠለጠልነው የተሰለጠልነው የህዝብ ልጆች አካል ለጅብ የተሰጠው የህቶቻችን ጡት በፋሽስት ካድሮች የተቆራረጠው እምብኝ ብለን እንጂ የፊውዳሉን ስርዓት እምብኝ ብለን እንጂ ለፋሽስት መገዛት እምብኝ ብለን እንጂ ለዘረኛ ማደር ኢትዮጵያን መቸርቸር ማፈራረስ አገር ለስልጣን ለወንበር ለቸናሸ ብለን ህይወት ካልከፈልን ስደት አልገኝ ለሸ ሞቱ ያሉት ያን ብርቅዬን ትውልድ የእሱ ቀን ሲመጣ ያነሱታል በግድ እስከዚያ ድረስ ግን ኮሎኔል አብይዬ ጠቅላይ ሚኒስትሩ ይልቅስ የተደመሩትን ሞልቶ እንዳይፈሱ ሰብስበው ይቋጥሩ እኮ የምድረ ጫጉላው ቤት ሳይቃጠል ቀኑ ሰብሰብ ያድርጉና አጥብቀው ይጫኑ ክደት የበዛበት ክፉ ነው ዘመኑ ይህን ከሃዲ ምሁርን ለመቀመጫሙ በክብር ይጋብዙና ለግሞ ይዳልቡት ዶክተር አብይዬ በኢህአዴግ እየሞት የአንጃው አለቃ እንጂ ያደነጋገሩት እውነተኛው ታሪክ ሁን ለብሶ ጠፍቶት በብቶ ውስጥ ያሉት አዎ ፕሮፌሰሩ ሜሶን የነበሩ በቸናሸ ነበር የተገዳደል ነው እስኪ ብሎ ይመስክሩ ደርግ ጎዳና ረፍርፎ የጥይቱን ዋጋ ደፍሮ የጠየቀው እሁን ቸናሸን ፊደላት የአባ ሰርቆት ነው አሊያም ያጣድፍ የነበረው የዚያን ትውልድ ሞት ከደርግ እጅ ነቆት ሜሶኑ ደብቆት ለቸናሸ ተረት ተረት ከባለ ብረት ሊያጠጡን የባቦት እኒያ የደም እጆች ዙሪያ የከበቡት ሶስት አባት ቃይረው መሐላም የሚምሉት አው ያሉ በድምሩ እስቲ በቸናሸ ነበር ህይወት ያረገፍ ነው ብለው ይመስክሩ በቸናሸ ሞቱ መስዋዕትነትን ደፍረን የወሰንነው ጥፍራችን ሲነቀል አምቀን የቻልነው ወፌላላ ገብተን የተበጣጠስነው የተሰለፈነው የህዝብ ልጆች አካል ለጅብ የተሰጠው የህቶቻችን ጡት በፋሽስት ካድሮች የተቆራረጠው እምብኝ ብለን እንጂ የፊውዳሉን ስርዓት እምብኝ ብለን እንጂ ለፋሽስት መገዛት እምብኝ ብለን እንጂ ለዘረኛው ማደር ኢትዮጵያን መቸርቸር ማፈራረስ አገር ለስልጣን ለወንበር እኛ ለቸናሸ ህይወት አልገበርንም ቤት ንብረት ጥለን ከቶ አልተሰደድን ለቸናሸ ሞቱ ይበቃል ተረቱ።